የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ዛሬ አብረን ካመሸን ቀጣዮቹን ጉዳዮች እንሰማለን። ከ90 ቀናት በላይ የልጆቻቸውን መገኛ ላውቁ ወላጆች የአማራ ክልል ባለስልጣናትን ለማግኘት ወደ ባህር ዳር አቅንተዋል።
ተለቀቁ ተብለው የሌላ ናቸው ተብለው ደግሞ እንደገና ዝረው ደግሞ ዝሮ ጠፉብን እንጂ እኛ ምንም ያየነው የለም። የሶስቶራችን ስልክም የጠፋለን እንኳን ልጆች ልናገኝ።
ከወላጆች መካከል የተወሰኑትን ነው ቀንጭበን የሰማነው። ሙሉ ዘገባው በምሽቱ ይደመጣል።
እናቴ ተስፋ ስለቆረጠች በአውቶቢስ ላከችኝ እና በቃ ገባሁ ነው ያለችው። በጣም ብዙም ማውራት አልቻለችም። በጣም የከበደኝ አይደለም 10 ዓመት ከ10 ዓመት በላይ ሆነን እንኳን ማየት የሌለብንን ነገር ነው እሷ ይሄኔ ይገጠማል።
ድምፃዊት ብሩክታዊት ጌታሁን ቤቲጂ ናት። ከሰሞኑ የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት የበጎ ፍቃድ አምባሳደር አድርጎ ሾሟታል። በአዲሱ ኃላፊነት ምን ልትሰራቀዳለች በምሽቱ ትነግረናለች። እነዚህና ሌሎች አዲሱን ትውልድ የሚመለከቱ መሰናዶችም አሉን። ሀብታሙ ስዩም በመስተንግዶ አለው። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
ኤደን ገረመውን ተክቼ ጽዮን ግርማ የምሽቱን ዜናዎች ያብራራችሁ ቆያለሁ። የቻይናው ፕሬዝዳንት ሺ ጂንፒንግ ዛሬ ለመጀመሪያ ጊዜ ወደ ውሃን ከተማ ሄደው መጎብኘታቸው ተዘግቧል። የውሃን አካባቢ ኮሮና ቫይረስ ገብቶ የተስፋፋበት ቦታ ሲሆን ቻይና ውስጥ ከ80,000 በላይ የሚሆኑ ሰዎች በበሽታው ታመው 3,100 የሚሆኑት ህይወታቸውን አጥተዋል። የቻይና መንግስት ሚዲያ በዘገበው መሰረት የህክምና ሰራተኞችና የቫይረሱ በሽተኞች ይጎበኛሉ ተብሏል። የበሽታውን መዛመት ለመግታት የተደረገው ጥረትንም ይመለከታሉ። የቻይናው መሪ ከተማይቱን የጎበኙት ዛሬ 19 የኮሮና ቫይረስ በሽተኞች መገኘታቸው በተገለጸበት ወቅት ነው። ኮሮና ቫይረስ በሌሎች ሀገሮች በፍጥነት እየተስፋፋ ባለበት በአሁኑ ወቅት ቻይና ውስጥ ግን የመስፋፋቱ መጠን በተከታታይ እየቀነሰ መሄዱ ተዘግቧል። ቻይና ውስጥ ከተዛመተው ኮሮና ቫይረስ 70% የሚሆነው ታውቋል ተብሏል። 60 ሚሊዮን ህዝብ ያላት ኢጣሊያም የቻይናን ፈለግ በመከተል በመላ ሀገሪቱ የእንቅስቃሴ ገደብ ያደረገች ነው። የሀገሪቱ ጠቅላይ ሚኒስትር ጁሴፔ ኮንቴ ትላንትና ማታ በቴሌቪዥን ባደረጉት ንግግር ሰዎች ከቤታቸው እንዳይወጡ መክረዋል። ከቻይና ውጪ የበዙ የቫይረሱ በሽተኞች ያሉት ኢጣሊያ እንደሆነም ታውቋል። ከ9000 በላይ የሚሆኑ ሰዎች ታመዋል። 460 ህይወታቸውን አጥተዋል። ኢራን ውስጥ ተጨማሪ 54 ሰዎች በኮሮና ቫይረስ እንደሞቱ በአጠቃላይ 291 መሞታቸውን የሀገሪቱ ባለስልጣናት አስታውቀዋል። ዛሬ ዩናይትድ ስቴትስ ውስጥ ዴሞክራሲያዊ ፓርቲን ወክሎ ለፕሬዝዳንትነት የሚወዳደር ሰውን ለመምረጥ በ6 ክፍለ ግዛቶች ምርጫ ይካሄዳል። ትኩረት የሚያገኘው ግን ሚችጋን ክፍለ ግዛት ይሆናል። የድምጽ መለኪያ አሃዞች እንደሚያመለክቱት ከሆነ የቀድሞ ምክትል ፕሬዝዳንት ጆ ባይደን የቬርሞንቱን ሴኔተር በርኒ ሳንደርስን እየቀደሙ ነው። ሚችጋን 125 ተወካዮች ስላሏት በዛሬው ቅድመ ምርጫ ከፍተኛ ዋጋ ይሰጣታል። ከአራት ዓመታት በፊት በተካሄደው ቅድመ ምርጫ ሳንደርስ አሸንፈው ነበር። ከቅርብ ቀናት ወዲህ ግን ጆ ባይደን እየቀደሙ መሆናቸውን በርካታ የድምጽ መለኪያ አሃዞች አመልክተዋል። በዋሽንግተን፣ ሚዙሪ፣ ሚሲሲፒ፣ አይዳሆና ሰሜን ካሮላይናም ዛሬ ቅድመ ምርጫ ይካሄዳል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር አባላት ሰራተኞች ከደሞዛቸው የሚከፍሉትን ግብር ስለመቀነስ ጉዳይ ለመነጋገር ዛሬ ከምክር ቤት መሪዎች ጋር ይገናኛሉ። የግብር ክፍያ የሚቀነሰው በኮሮና ቫይረስ በሀገሪቱ ከተዛመተ የገንዘብ ችግር የሚገጥማቸው ግለሰቦችና የንግድ ተቋማትን ከችግር ለመታደግ መሆኑ ተገልጿል። በሰዓት የሚከፈላቸው ሰዎች ክፍያቸው ተቆርጦ እንዳይቸገሩ በትልልቆችም ሆነ በትንንሽ ኩባንያዎች የሚሰሩ ሰራተኞች የነሱ ጥፋት ባልሆነ ክስተት ምክንያት ክፍያ እንዳይቆረጥባቸው ስለሚቻልበት መንገድ እንነጋገራለን ብለዋል ፕሬዚዳንት ትራምፕ ትላንት ዋይት ሀውስ ሆነው ለጋዜጠኞች ሲናገሩ። የዩናይትድ ስቴትስ የአክሲዮን ገበያ ዛሬ ከፍ ብሏል። ትላንት ግን ከ12 ዓመታት በፊት በዓለም ደረጃ ተከስቶ ከነበረው የገንዘብ ቀውስ ወዲህ ባልታየ መልኩ ቁልቁል ወርዶ ነበር። ዛሬ በሶስት ከመቶ ከፍታ ጀምሯል። ትላንት ግን ከሰባት ከመቶ በላይ ወርዶ ነበር። የእስያ ሀገሮች የአክሲዮን ገበያዎችም ዛሬ ማለዳ አገግመዋል። ትላንት ግን ባለሀብቶችን አሰባስቦ ነበር ተብሏል። የአውሮፓ ሀገሮች የአክሲዮን ገበያም እንደዚሁ ከፍ ብሏል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
ጋቢና ቪኦኤ ያዲሱ ትውልድ ድምጽ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምጽ ራዲዮ ሞገድ መገኛዎች በመስማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የአውሮፓ ህብረት ለኢትዮጵያ አልተማከለ ያደጋ ስጋት ስራ አመራር ማጠናከሪያ መርሃ ግብር የሚውል የ26 ሚሊዮን ዩሮ ድጋፍ አድርጓል። እርዳታው በኦሮሚያ፣ አማራ፣ ሶማሌና የደቡብ ብሔር ብሔረሰቦችና ህዝቦች ክልሎች መርሃ ግብር የሚውል ነው ተብሏል። ፀሐይ ዳምጠው ተጨማሪ አላት።
የአውሮፓ ህብረት በኢትዮጵያ ለአራት አመታት የሚቆየው ለተለያዩ ያደጋ ቅነሳ ስራ የሚውል ድጋፍ አድርጓል። ብሔራዊ ያደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ እንዳሉት መርሃ ግብሩ ክልሎች ባልተማከለ አስተዳደር ያደጋ ስጋትን በራሳቸው መቀነስ የሚያስችላቸው ይሆናል ብለዋል።
ክልሎች ራሳቸውን ሀብት ኮንትሪቢዩት አድርጓል እዚህ ጋር እንደማጭ። ሁለተኛ ደግሞ ኢዩ ራሱ በራሱ በኩል ለግሷል። እንደሚታወቀው የኢትዮጵያ ያደጋ ስጋት ስራ አመራር ፖሊሲና ስትራቴጂ ሐምሌ 2005 ነው በአዲስ መልክ ተሻሽሎ የወጣው። ሲወጣ ግምት ያደረገው ምንድነው? በመንግስታችን ባስቀመጠው አግባብ ነው የክልሎች አደረጃጀት ክልሎች ሲደራጁ የራሳቸው ነጻነት አላቸው፣ በኢኮኖሚ፣ በፖለቲካ፣ በማህበራዊና በሌሎች ጉዳዮች። ለዚህ ፕሮጀክቶችን በመፈጸም ረገድም ያልተማከለ ስርዓት እንዲኖራቸው ያስቀምጣል። አንድ ያንን ተግባራዊ ለማድረግ እንዲመች ነው። ሁለታ ደግሞ ህብረተሰቡ ክልሎች አካባቢ ያለ ስለሆነ ወረዳ ጭምር ክልሎች አካባቢ ያለ ስለሆነ ህብረተሰቡን ተጠቃሚም ለማድረግ በቅርበት ለመስራት እንዲመችም ነው። ሶስተኛው የፕሮጀክቱን ባህሪ ስናይ ዘርፈ ብዙ ነው። ዘርፈ ብዙ ስንል እንግዲህ ውሃም ላይ ያተኩራል፣ ሌሎች አደጋ ስጋት ቅነሳ ላይ ያተኩራል። በተለይ ደግሞ ሴቶች ትሬኒንግ ፓወር ከማድረግ አኳያ ፎከስ ያደረገና ሁሉንም በአደጋ ስጋት ስራ አመራር ያስቀመጥናቸውን ስራዎች የሚነካ ፕሮጀክት ነው።
ክልሎች ከራሳቸው ነባራዊ ሁኔታ በመነሳት በትምህርት፣ በጤና፣ በግብርናና በሌሎች ዘርፎች ሊከሰቱ የሚችሉ አደጋዎችን ለመቀነስ ያግዛቸዋል ብሏል ኮሚሽነሩ። ኢትዮጵያ የአደጋ ስጋትን ለመከላከል ተቋማዊ እንቅስቃሴ ከጀመረች ከ46 ዓመታት በላይ ማስቆጠሯም ተገልጿል።
ኢትዮጵያ ለአደጋ ምላሽ ስትቆይች 1966 ድርቅ ተከትሎ ያስላለ እርዳታ እየሰፈረ እስከ መቼ ነው የምንቆየው ነው ትልቁ ቁጭት። ይሄ ትልቁ መሆን ያለበት ከአየር ንብረት መባባስ ጋር ተያይዞ አደጋ ስጋት ቅነሳ ላይ ማተኮር ጠቃሚ ይሆናል ከሚል አደጋ ስጋት ቅነሳ ስንል የውሃ አቅርቦት፣ የአፈርና ጥበቃ ስራ፣ የደን ልማት ስራዎች እነዚህ ላይ ተኩራል። ሴቶችን ኢኮኖሚካ ደግሞ ኢምፓወር ስናደርግ የሴቶች ገቢ ጨመረ ማለት እግረ መንገዱን ደግሞ የአደጋ ስጋት ቅነሳ አካል ነው እና እነዚህን ግምት ውስጥ ያስገባ ስራ ሆኖ በየክልሉ ያለውን የህዝብ ብዛት ግምት ውስጥ ባስገባ ሁኔታ ተደርድለ በጀት። ሁለታ ደግሞ የኢትዮጵያ መንግስት በመደበኛ የሚሰራቸው ስራዎች ራሱ አሁን በአፈርና ጥበቃ ስራ በሴፍቴት ፕሮግራም ይሁን ህብረተሰቡ በነጻ ጉልበት በጋና የሚሰራው ክረምት ላይ የሚሰራቸው የደን ልማት ስራዎች ሁሉ የዚህ አካል ናቸው፣ አደጋ ስጋት ቅነሳ አካል ናቸው። እዚህ በዚህ የሚያቆም ሳይሆን ይሄ ኢኒሽቲቭ ነው። በነገራችን ላይ ይሄ ፕሮጀክቶች ስትራቴጂክ ኢኒሽቲቭ ናቸው፣ የአንድ ስትራቴጂክ ግን ማሳካያ መሳሪያዎች ናቸው። ስለዚህ እኛም ጥረት ይቀጥላል። ወደፊት መንግስትም ሊዲንግ ሮሉን ማለት የመሪነት ሚና ይጫወታል።
በአየር ንብረት ለውጥና ሌሎች ሰው ሰራሽና የተፈጥሮ አደጋዎች ሳቢያ የሚደርሱትን ችግሮች ቀድሞ ለመከላከል መንግስት ፖሊሲ ቀርጾ እየተንቀሳቀሰ መሆኑን ጠቁሟል ኮሚሽነር ምትኩ። በመሆኑም ክልሎች ያላቸውን ነባራዊ ሁኔታ ታሳቢ በማድረግ የአደጋ ስጋት መከላከልና መቀነስ እንዲችሉ ያልተማከለ የአደጋ ስጋት ስራ አመራር ማጠናከሪያ መርሃ ግብር መተግበር አስፈልጓል ብሏል። በኢትዮጵያ የአውሮፓ ህብረት አምባሳደር ዮሐን ቦርግስተም በበኩላቸው አደጋ በማንኛውም ጊዜ ሊደርስ የሚችል በመሆኑ ቀድሞ መዘጋጀት ተገቢ መሆኑን ነው የገለጹት። በሚቀጥሉት 4 አመታት የሚቆየው ይህው መርሃ ግብርም በኢትዮጵያ ያለውን ችግር ለመከላከል አጋዥ ይሆናል ብለዋል። ኢትዮጵያ ባልተማከለ አስተዳደር የአደጋ ስጋት ቀድሞ ለመከላከል የምታደርገውን እንቅስቃሴ የአውሮፓ ህብረት የሚያደርገውን ድጋፍ እንደሚቀጥልም አረጋግጧል። መርሃ ግብሩ ውጤታማ እንዲሆን የሁሉም ትብብር የሚጠይቅ በመሆኑ የመንግስት ተቋማትም ሆኑ ዓለም አቀፍ ድርጅቶች መሳተፍ እንዳለባቸውም ጠቁሟል። የአውሮፓ ህብረት ለአራት አመታት ለሚቆየው መርሃ ግብር የ26 ሚሊዮን ዩሮ ድጋፍ በማድረጉም ምስጋናቸውን አቅርበዋል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ። Thank you.
ብርክታዊት ጌታሁን ቤቲጂ በብዙዎች ዘንድ በሙዚቃ ስራዎቿ ትታወቃለች። ባሳለፍነው ሳምንት ታዲያ ከሙዚቀኝነት በተጨማሪ አዲስ ኃላፊነትም ተቀብላለች። የተባበሩት መንግስታት የስደተኞች ጉዳይ መስሪያ ቤት የበጎ ፍቃድ አምባሳደር አድርጎ ሾማታል። ይህን አስመልክቶ ኤደን ገረመው ከቤቲጂ ጋር አጠር ያለ ቆይታ አድርጋለች።
ባለፈው ሳምንት በተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ባለፉት 2 አመታት ውስጥ ስደተኞችን ለመርዳት የቅስቀሳ ስታደርግ መቆየትሽ ተሰምቷል። ወደዚህ ወደ አዲሱ አምባሳደርነት ሳንመጣ ከዚህ ቀደም የሰራሻቸው ነገሮች ምን ነበሩ?
አምባሳደር ከመሆንሽ በፊት ሃይ ፕሮፋይል ሰፖርተር ይባላል። መጀመሪያ ላይ አገልግሎት ነው ከዛ ወደ አምባሳደር መከደውና አገልግሎቱ ምንድነው? በዋነኝነት የተለያዩ ስደተኛ ካምፖች አሉ። እዛ የሄድን ጎበኝና ግንዛቤ መፍጠር ነው። ከዛ ደግሞ የሚቸገሩት ነገር ይኖራልና በዛ የሚረዱ አካሎች ምን ድጋፍ እንዲያደርጉላቸው ሐሳብ ለመስጠት ነው። ዋናው ይሄ ነው ስራው። ያው አምባሳደር ጉድብል አምባሳደርም ሲኮን ይሄው ነው ስራው የሚሆነው። ለየት የሚያደርገው ምንድነው? አምባሳደር ሲኮን ከኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ያሉ የተለያዩ ስደተኛ ካምፖች የሚሄድና ዓለም አቀፍ ይሁን ስራዎች ላይ አብሮ ትኩረት የማድረግ ባህር ያለው ነው እንጂ ያው ስራው አንድ አይነት ነው፣ ተመሳሳይ ነው። ዓለም አቀፍ ነው አምባሳደር የሆንኩት። አፍሪካን ብቻ ሳይሆን በኢትዮጵያን ብቻ ሳይሆን በዓለም አቀፍ ነው። ያው ጉድብል አምባሳደር ሲያደርጉ ወደዛ ነው ደረጃው የሚያድገው።
ሰዎች ስለ ስደተኞች ማወቅ ያለባቸው ነገር ምንድን ነው? በተለይ ደግሞ ወጣቶች ምንድን ናቸው?
በዋነኝነት ደረጃ ስደት በጣም ከባዱና ፈታኝ የሆነ ነገር ነው። አሁን የዩኤንኤችሲአር ትኩረት አድርጎ የሚሰራው በአገራቸው ሰላም የሌለ በፖለቲካ ወይንም ደግሞ በጦርነት ምክንያት የተሰደዱ ሰዎች ነው። እና እነሱ ሰዎች አንድ ግዴታ ነው ከአገራቸው ተሰደው የሚወጡት እና ያ ራሱ የሚፈጥረው ስሜት አለ፣ የባይተዋርነት ስሜት ይፈጥራል። ከዛ ባሻገር ደግሞ በካምፕ ውስጥ ሲኖሩ የሚሰጣቸው ነገር የዕለት ተዕለት መኖሪያ ነች እንጂ ከዛ ያለፈ ህይወቴ ወደፊት ላደርገው የምችለው ሆኖ የሚለውን ነገር ትንሽ ደብዘዝ ያለ ነው። ምክንያቱም እርዳታ ነው የሚሰጣቸው፣ በየወሩ ለቀን ታስቦ የሚበላ ነው የሚሰጣቸው። ብዙ ሀገሮች ውስጥ ካምፕ ውስጥ ነው እንጂ ከካምፕ ውጭ ሰርቶ መኖር አይችሉም። እና የሰዎች ደግሞ ካልሰራ ለውጥን ማምጣት አይችልም። የትምህርት ድጋፍ ይደረግላቸዋል፣ ግን ብዙዎቹ ያው በጣም ለኢትዮጵያ ራሱ ያላደጉ ቦታዎች ነው ሄደው የሚሳፍሩት እና ለኢትዮጵያ ማህበረሰብ እንኳን በቂ ያልሆነ የትምህርት አቅርቦት ነው ያለው። እነሱንም እዛው ጨምረው ነው ማስተማር የሚሞክረው እና በአጠቃላይ የሚረዱት ነገሮች በሙሉ በቂ አይደሉም፣ ግን ለመኖር ያክል ነው የሚኖረው እና እነዚህን ስናይ እንደ ሰው ትንሽ ይከብዳል። በጣም ያየሁትና የተገነዘብኩት እነዚህ ነበሩ።
ሰዎች በተለያየ ጉዳይ ወደ ስደት ይገባሉ። መሰናቀል የተለያዩ ተፈጥሯዊውም ሆነ ሰው ሰራሽ ነገሮች ይኖራሉ እና ከሰው ሰራሽ ነገሮች ውስጥ ሰላም ማጣት ወይም ደግሞ በግጭት ውስጥ ማለፍ ነው እና ያንን በተመለከተ ወጣቶች ስደተኞችን ለመርዳት ለማገዝ ወይም ደግሞ ስደትን ለማስቆም ምን ማድረግ ይችላሉ? ምን ማድረግ አለባቸው ትያለሽ?
ያው ማለት እንዳይፈጠሩ ለማቆም ትንሽ ከባድ ነው። ብዙ ጊዜ አገር ሰላም ከሆነ እነዚህ ነገሮች አይፈጠሩም ከመሰረቱ። ለዚህ እንደ ሰው ሰላምን ማሰብ ወይም ሰላምን መስበክና ማውራት ራሱ በጣም ጥሩ ነው ባይኝ። ከዛ ባሻገር ግን አንዴ ስደት ከተገባ በኋላ ያው ተስፋን አለማጣት፣ የተለያዩ ሀገሮች በራቸውን ከፍተው እነዚህ የተቸገሩትን ሰዎች የተሻለ ኑሮ መኖርን ድጋፍ እንዲደረግ መጠየቅ ነው። ይሄ ነው ሀሳቤ።
አሁን አንቺ ድምጽሽን ተጠቅመሽ ምንድን ነው ለመስራት ያቀድሽው ከዚህ በኋላ?
ያው በዚሁ ዙሪያ ላይ ግንዛቤ መፍጠር ነው። በተለያዩ ቦታዎች ኢትዮጵያ ውስጥ ራሱ ከ850 ሺህ በላይ ስደተኞች ይኖራሉ እና አንድ ኢትዮጵያ ውስጥም ያለው ሰው ይህ ነገር ግንዛቤ እንዲኖረው፣ እኛም የራሳችንን ሰላም ባጣን ቁጥር መጨረሻው ምን ሊሆን እንደሚችል ግንዛቤ መፍጠር፣ ከዛ ባሻገር ደግሞ እንደዚህ የተጎዱን ሰዎች በራችን ከፍተን ከተቀበልን በኋላ የኢትዮጵያው ማህበረሰብ አብሮ እየተጠቀመ እንዴት ነው ሁለታችን ማደግ የምንችልበትን የሚለውን ከዓለም መንግስታትም ጋር አብሮ ሀሳብን መስጠት ይሄን ያሰብኩት።
በስደተኛ ካምፖች ውስጥ በመስጋጅበት ጊዜ በምን አይነት መልኩ ነው ለማነቃቃት ወይም ደግሞ ተስፋ ለመስጠት የምትሞክሪው? ምን አይነት ሰዎችስ ናቸው በብዛት የሚያጋጥሙሽ?
የተለያዩ ሰዎች ናቸው የሚያጋጥሙኝ። የሚያሳዝነው የሰማሁ ሽሬ ከኤርትራ የመጣች ስደተኛ ነች። የ10 አመት ህጻን ልጅ ነችና በቃ እናቴ ተስፋ ስለቆረጠች በአውቶቢስ ላከችኝና በቃ ገባሁ ነው ያለችው። በጣም ብዙ ማውራት አልቻለችም። በጣም የከበደኝ አይደለም 10 አመት ከ10 አመት በላይ ሆነ ነው እንኳን ማየት የለብንም ነገር ነው ሳይኔ ይገጠማል። በጣም ከባድ ነገር ነው ያሳለፈች ያለችና ግን መግለጽ አልቻለችም። እና ሳነች መቼም ፊቷ ራሱ ከአይኔ ላይ አይጠፋም። ህጻን ልጅ ሆና እነዚህን ፈተናዎች አልፎ ከዛ ደግሞ ስደተኛ ሆኖ ካምፕስ ካለ ቤተሰብ መኖር በጣም ከባድ ነው። ሌላው ትንሽ የሚያጽናና ወይም የሚያስደስት ብዬ መንገር የምችለው መልቀዲዳ በነበረኝ ቆይታ አይኪያ ፋውንዴሽን የሚባል የቤት ቁሶች የሚሸጥ ኩባንያ እርዳታ በመስጠት የአነስተኛና ጥቃቅን ላይ ተደራጅተው መስራት እንዲችሉ ፈቃድ ተደርጎላቸው ነው ለስደተኞቹም። ግን ስደተኞቹም ብቻ አይደለም የሚረዳው፣ ከጎን ለጎን ስደተኛ ተቀባዩን ማህበረሰብ ይረዳል። ለዚህ እዛ ያየሁት ሙሳ የሚባል አንድ ስደተኛ ነው። የራሱ የቤት ቁስ መደብር ከፍቷልና እዛ መደብር ውስጥ ኢትዮጵያኖችንና ስደተኞችንም አንድ ላይ እየቀጠረ ስራ እድል ይፈጥራል። እሱም ገበያ ጥሩ ሆኖለታል። ለሚኖረው ማህበረሰብ ሸክም ሳይሆን እንደ መፍትሄ ይሆንላቸውና ያ በጣም የሚያስደስት አጋጣሚ ነው ያየሁት። አሁን ለምሳሌ ወደ ሽሬ አካባቢ ከኤርትራ የሚመጡት ስደተኞች በአብዛኛው በጣም ወጣቶች ናቸው። ያው እኔ እንግዲህ አንድ ቀን መጎብኘት ነው እንጂ አብሮ መኖር አይደለም። ግን እዛ ውስጥ ወጣቶች ምን ያስፈልጋቸዋል የሚለውን ነገር፣ ተስፋቸውን እንዳይጠፋ ምን ማድረግ አለበት የሚለውን ነገር ከዋና ኃላፊዎቹ ጋርም ምክክር እናደርጋለን። በምኖርበት ጊዜ አትቁረጡ፣ ነገ የተሻለ መሆን ይችላል የሚለውን መልዕክት አስተላልፌ እሄዳለሁ። በዚህ አጋጣሚ ኢትዮጵያንና ኢትዮጵያኖችን በጣም ማመስገን ፈልጋለሁ። ምክንያቱም ዓለም ሁሉ ስደተኛ ላይ ፊቱን ባዞረበት ጊዜ እኛ ደግሞ የራሳችን ችግር ሳያልቅ ገና ብዙ ድህነት ውስጥ እያለን ነገር ግን ያለንን ለማካፈል በራችን ካፈል ይህን ሁሉ ማስተናገድ መቻላችን በዛ በጣም ላመሰግን ፈልጋለሁ።
በጣም ነው የማመሰግን። እግዚአብሔር ይስጥልኝ። መልካም ምሽት።
እሺ፣ በጣም አመሰግናለሁ።
ጋቢና ጋር ስለሆናችሁና መሰግናለን አድማጮች። ከአሜሪካ ድምጽ ራዲዮ ነው ወደናንተ እየቀረበ ያለው። አሁን ደግሞ አራሽ አርባሳዲ ያጠናቀረውን ወደ አማርኛ የመለስነውን አንድ ዘገባ እናሰማችሁ። በቅርቡ የአፍሪካ ገበሬዎች ከዚህ ቀደም ተደርሶበት የማይታወቅ ስፍራ በድፍረት ይደርሳሉ ተብሎ ይጠበቃል። ትልልቅ አምራቾች የእርሻ መኪናዎችና ስልኮችን በማስተሳሰር ዘርፉን ወደ 21ኛው ክፍለ ዘመን ለማስወንጨፍ እቅድ ይዘዋል። የምናውቀው ግብርና ለወደፊቱ መሰረቱን ቴክኖሎጂ ላይ ያደርጋል። የእጅ ስልኮች የሚቆጣጠሩት እንቅስቃሴ በመላ አህጉር አፍሪካ ይዳረሳል። ጃክ ቴለር ጆን ዲር ከተሰኘው የትራክተር አምራች ድርጅት የመጡ ናቸው። ሁሉም አርሶ አደር ስራውን በማሽኖች የተደገፈ የሚያደርግበት አቅርቦት ኖሮት ማየት እንፈልጋለን። ሄሎ ትራክተር የተባለው አውታር ተመጣጣኝ በሆነ ዋጋ ሰዎች እንዲተሳሰሩ የሚያደርግ የርቀት መገናኛ መፍትሄም ይዞ የመጣ ነው ያሉት። ቴክኖሎጂው የመኪና ቅጣጫ ተቋሚ ስርዓትና የሳተላይት ጎዳና መምሪያ ስርዓት ባንድ የተቀናጁበት ነው። ሄሎ ትራክተር የተሰኘው ድርጅት ይህን ቴክኖሎጂ በእርሻ መኪኖች ላይ ገጥሟል። ዴቪድ ካይ የውጭ አካላት ምህንድስና ባለሙያ ናቸው።
This device has an inbuilt GPS system.
ይህ መሳሪያ በውስጡ የእርሻ መኪናው ወይንም ትራክተሩ በየትኛው ሰዓት የት ቦታ እንደሚገኝ የሚጠቁም አቅጣጫ ተቋሚ ስርዓት ተገጥሞለታል። ከዚህ በተጨማሪ የእርሻ መኪናው በስራ ላይ መሆን አለመሆኑን፣ በእንቅስቃሴ አሊያም የቆመ መሆኑን ለማየት ያስችላል ነው ያሉት። ይህ ሁሉ ገበሬዎች ምርታማነትን በስልክ ላይ መተግበሪያ ለመቆጣጠር ያስችላቸዋል። ይህ በመልሱ ደግሞ የባንክ ብድር እንዲያገኙ ደግፋቸዋል። ፓስካል ካምቦቶ የእርሻ መኪና ባለቤት ናቸው። በእርግጥም እየሰራን መሆናችንን ለሌሎች ለማረጋገጥ ያስችለናል። ወደ ባንክ ጎራ ብሎ በትጋት እየሰራው ነው ለማለት የሚያስችል አንድ መላ ነው። ለማሳያነት መዋል የሚችል ሌላ ብልሃት ብለዋል። የእርሻ መሳሪያዎች አምራቹ ጆን ዲር ድርጅት በንጽጽር ወጣትና ከሚገባው በታች ግልጋሎት ያገኘ ባለው የአፍሪካ ገበያ ውስጥ ብዙ የእርሻ መሳሪያዎችን መሸጥ እንደሚችል ተስፋ አድርጓል። ጃክ ቴለር በድጋሚ በዚህ ደረጃ ፈታኝ የሆነው ነገር ወደ ግብርናና ተያያዥ የገንዘብ ስርዓት የሚለቀቀው የማስፋፊያ ገንዘብ አቅርቦት ተቀባይነት እንዲኖረው ማድረግ ነው። የገንዘብ ስርዓት ገበሬዎቹ የመጪው ዘመን የገቢ ፍሰትን መሰረት አድርገው ዛሬ በሚያስፈልጋቸው ዘመነኛ የግብርና መላዎች ላይ መዋለ ንዋይ እንዲያፈሱ ያስችላቸዋል ነው ያሉት። የአፍሪካ የህዝብ ቁጥር በ2050 የጎረጎሳውያኑ ዘመን በእጥፍ እንደሚያድግ ይጠበቃል። ይህም በፍጥነት የምግብ ምርትን ማሳደግ እንደሚገባ የሚያመላክት ነው። ዘምቢል ብዙ ኢትዮጵያን እቃቸውን የሚሸክፉበት ቀለል ያለ የየለት መገልገያ ነው። ባምቦ ዙሪያ ለሚገኙ ወጣቶች ግን ዘምቢል ከዚህ የተሻገረ ይመስላል። እንጀራ ምንጭም ሆኗል፣ የቁም ነገር ብልሃትም ነው። ናኩር መልካ።
ወጣት ሰለሞን ደገፋ በአምቦ ከተማ በተለምዶ ቁጭራ ሰፈር ተብሎ በሚጠራ አካባቢ የዘምቢል ስራ በመስራት እንደሚተዳደር ይናገራል። ስራውን ሲጀምር ከወዳደቁ ፕላስቲኮችና ዘንባባ ነበር። አሁን ግን አስፈላጊ የሆኑ ግብዓቶችን ከአዲስ አበባ መርካቶ ገበያ እየገዛ ይሰራል።
12 አመት ገደማ ይሆናል ከስካውን ዘምቢሉን ለውጥም አለው። በጣም አድካሚ ማይባልም ግጭ ብለ እንደፈለክ ተዛንተ መስራት የሚችል ዛን ነው። ግን
በዚህ 12 አመት ውስጥ ምን ያህል ዘምቢሎች ሰርተሃል እስከዛሬ?
ምን መገደብ አልችልም፣ ግን ብዙ ነው የምሰራው። በየቀኑ መጣለ በቀን 40 30 ሊወጣ ይችላል። ዘበዛ በላይ ነው። መላጉ ነው የሚከብደው። መስራቱ ቀላል ነው። መጥረፉ ትንሽ ይከብዳል። ከዛ መደርደሩ በጣም ቀላል ነው። ማስገባቱ ትንሽ ከበድ ይላል። ሌሎች ነገሮች ሁሉ ቀላል ነው። ስለዚህ በጣም ጥሩ መስራው። ዘምቢል ስራ ያገባውበት በፊት ሰሬን ከዘምቢል እና ከሻባር ሜዳ ማራገቢያ ነበር የምሰራው። ከዛ ተነስቼ ወደዚህኛ ገመዶቹ አዲስ አበባ ነው የምንገዛው እና ምናለች ተራ እንዳለ ተለቅሞ ገባል። የሚገባው ገመድ አለ። ገመዱን ለጠቅለን በባኪና ተጭኖ ወደ አዲስ አምቦ የሚገባ በሁለተኛደም እዚህ አምቦ ይደርሳል። ለዚህ ነው ትንሽ ትርፋማ ያደርጋል።
ሰለሞን አንዱን ዘምቢል ከሰባ ብር እስከ 120 ብር እንደሚሸ ገልጾ ዘምቢሉን በብዛት ከሰሩት በኋላ ከተለያዩ ከተሞች የሚመጡ ነጋዴዎች እንደሚረከቧቸው ይናገራል።
ከእለት ገቢ ውጪ ትንሽ ትርፋማ የሚያደርግ አጠቃቀሚ ነው። በቀን በቀን የሚያገኘው ነን። ወደ ጎረቤታችን ማረግ እንችላለን። ከትርፏን በአንዱ አምስቱ ማስቀበቅ ግዴታ አለብን ብለን እንሰራ።
ምን ያህል ሰዎች በዚህ ስራ ተሰማርተው ይገኙ?
ቢያንስ ከአንድ ሺህ ብር በላይ ሰው ነው ከተዚህ ከተማ ውስጥ ተጠቃሚ የሆነው ሰው ያለ የሚኖረው ማለት ነው። ዛም በእለቱ ጉሮሮን ይሸፍንበታል፣ ይጠቀሙበታል። ለዚህ ነው መጥቶ ነው የሚቀበሉ። መጥቶ ነው ሙዙ በላገር ነው ደቆ ወክብለ ሀገር በማኪና መልካለ ከታወቀ በኋላ ወክብለ ሀገር ነው ቸከነው ወደ ደቀምት ወደ አሶሳ ሜዳ ወደ ደምዶሎ ሜዳ እየተላየ ቦታ ነው ሜዳ።
እንደዚህ ያለ ሰፊ ስራ ሆኖም ያለ በማበር ወይ ደግሞ ከፍ ባለ ደረጃ መስራት ይችላልላችሁ እና ይሄን ስራ
አልጠየቃችሁም የከተማ አስተዳደሩ?
ምን ተባራችሁ?
ጠይቀናል፣ ቦታም ስጡ ብለናል፣ አልሰጡንም። ምን ጠይቀውም በኦሮሚያ ትይዩን ተነጋግረናል፣ ከዚህ በፊትም ተነጋግረንበታል። ከዛ ምንም መልስ አልሰጡንም። እኛ በፍራክ ፍቃደኛ ነን። አንድ ቦታ አይተብ ስትቀመጥ ማን ፈቀደ ብሎ እንጠይቃሉ። ፍቃደኛ ሆነ ደግሞ መስራት ስለማንችል ያው የሰው ጋር እንዳላቆጭ ብለን እየሰራን ነው አለን።
አህመድ አሊ የተባለ ወጣት የዘንቢል ስራውን ለአመታት ይሰራ እንደነበር ገልጾ አሁን ሌሎች ወጣቶችን አስተምሮ ስራው ላይ በመተካት ሌላ የግል ስራ እየሰራ እንደሚገኝ ገልጿል። ስራው ወጣቶች ቁም ነገር አልባ ቦታ እንዳይውሉ አግዟቸዋል ይላል።
አንድ ለታ መስርቻለሁ። ዘንቢል በጣም አዋጭና ለወጣቶች ጥቅላላ በተለይ በመሃል ከተማ ቁጭራ ሰፈር የዘንቢል ስራ ነው ወጣቱ ይተዳደር ያለው። አንዳንድ ጫፌ በመዋል አንዳንድ ነገሮች ከማድረግ ዘንቢል ስራ በጣም ቀላልም ስለሆነ ሌሎች ወጣቶችን ያስለምድን ስራውን ይሰራል። ስራውን ተቃሚ ያደርጋል። ግማሹ ቤት ስራ ያሳድርበታል። አንዳንድ ነገሮች የቤቶች አስቤዛ ይገዛል። ቤት ተከራይተው ልጆቻቸውን የሚያስተዳድሩበት ስራ ነው። አብዛኛው
ወጣቶች ከእናንተ ምንድን ነው የሚማሩት?
ዝቅ ብለ መስራት። ዘንቢል ስራ ዋናው ዝቅ ብሎ መስራትን ይፈልጋል፣ ትግስትን ይፈልጋል። ብዙም ደግሞ ወጪ የምታወጣበት ስራ አለም፣ ቶሎ የምትለምደው ስራ ነው፣ ግን ትግስት ያስፈልጋል። ስራ ለመናቅ ነው።
ስራው ጉልበት የማይጠይቅ በመሆኑ እድሜያቸው ከአስር አመት በላይ የሆኑ ህጻናትም ዘንቢሉን በመስራት የትምህርት መርጃ መሳሪያዎችን በራሳቸው ማሟላት እንደቻሉ የሚናገረው ደግሞ የሰባተኛ ክፍል ተማሪው አሸናፊ ደለሳ ነው።
ስሜ አሸናፊ ደለሳ ይባላል። ምኖረው አምቦ መሀል ከተማ ነው።
ትማራለህ?
አዎ።
ስንተኛ ክፍል?
ሰባት።
በተጨማሪም የዘንቢል ስራ ትሰራለህ አሉኝ።
አዎ።
ምን ያህል ጊዜ ሰርተሃል?
ብዙ አንድ 6 5 አመት።
ኧረ ተው። ለምን ጠቀመ የዘንቢል ስራው?
በቃ ለቤተሰብ ለማን ለብዙ ነገር ለትምህርት ለደብተር ምናምን ለብዙ ነገር ነው።
ማን ያስተማረ?
ማዘሬ።
አንተ ህፃን ነህ? ሌሎች ሰዎች ደግሞ አሉ፣ ወጣቶች ሆነው መስራት ያለባቸው ሳይሰሩ ቁጭ ብለው መብላት የሚፈልጉ ማለት ነው። ለነሱ ምን መልእክት ማስተላለፍ ትፈልጋለህ?
ለነሱ ስሩ፣ ሰርታችሁ ተለወጡ። ሌላ ምን አለ?
ዘንቢሉን ከወጣቶቹ ተረክበው ከሚሸጡ ነጋዴዎች መካከል አንዱ አስተያየት አለው።
ስሜ ቤቱ ጣባ ባላለው ምኖሩ አምቦ ከተማ ነው። በነገራችን ላይ እቃው ብዙ ሰው ነው የሚፈልገው። ዘንቢሉንም የሚሰራለ እቃውን የሚያቀርባለ የተሰራውን ደግሞ ገዝቶ የሚሸጥ አይባል። እኔ ገዝቼ መልሼ መሰስኩ። ከእኛ የሚረከቡም ብዙ ነን። እኛም ገዝቶ የሚሸጠው ሌላ በየከትኑ ከተማው ገዝቶ ከኛ ይገዙና እዛ ትርፎ እነሱ የሚሸጡ ሰዎች አሉ። እነሱ
የከተማው ስራ ፈጠራና ምግብ ዋስትና ጽህፈት ቤት ተወካይ ወይ ዘሮ ሃና ከበደ ወጣቶቹ ምቹ የመስሪያ ቦታ ይሰጠን በማለት ላነሱ ቅሬታ ተከታዩ ምላሽ ሰጥተዋል።
ደርገጎታ ኦጂ ከነፍለተኝ ፈኔ ኦጂቺ ባይኤ ፍለተማ
ይህን ስራ መርጠው ለመጡ ወጣቶች ስራው ተመራጭና ውጤታማ የሚያደርግ ነው። እንደ ጽፈት ቤታችንም ከተያዙ የትኩረት ዘርፎች አንዱ ነው። ነገር ግን ወጣቶቹ ስለጠየቁት የመስሪያ ቦታ በተመለከተ በማህበር ካደራጀናቸው ብቻ ነው የምንጠይቀው እንጂ ለአሁኑ ያዘጋጀነው ቦታ የለም። መጥቶም በዘንቢል ስራ በማህበር መደራጀት ፈልጋለሁ ቦታ የሚመቻችልን ያለም ወጣት የለም። በአሁኑ ጊዜ ለዘንቢል ስራ ብለን የያዝነው ቦታ ባይኖርም መስፈርቱን አሟልተው ከመጡ የሚመለከተውን አካል ቦታ በመጠየቅና በማመቻቸት በማንኛውም ጊዜ እንደግፋቸው ዝግጁ ነን።
መስፈርቱን ያሟሉ በዘንቢል ስራ ላይ በማህበር የተደራጁ 100 ሴቶች በአምስት ቀበሌዎች ውስጥ ወደ ስራ የገቡ ሲሆን ከነዚያ መካከል 40 ሴቶች የመስሪያ ቦታ እንደተሰጣቸውም ጭምር ወይዘሮ ሃና ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አድማጮቻችን ለዛሬ ያዝነው የጋቢና ቪኦኤ መሰናዶ እየተጠናቀቀ ይገኛል። በመሰናዶአችን መጀመሪያ ላይ ከ90 ቀናት በላይ የልጆቻቸው መገኛ ያላወቁ ወላጆች የአማራ ክልል ባለስልጣናትን ለማግኘት ወደ ባህር ዳር ስለማቅናታቸው የሚናገረው ዘገባ እንደሚደመጥ ነግረናችሁ ነበረ። ነገር ግን ከምሽቱ 3 ሰዓት ጀምሮ ለሚቀርበው መሰናዶ የሚደመጥ መሆኑን ለማስታወቅ እንወዳለን። አብራችሁን ስለነበራችሁ እናመሰግናለን። ሀብታሙ ዝዩም ሳስተናግዳችሁ ነበር። ኤልያስ አስማረ ደግሞ በምህንድስናው አብሮን አምሽቷል። መልካም ምሽት ይሁንላችሁ። ነገ እንገናኝ። እንዳሞራ ወንደበራሪ ይደፍነ ወንጋዳሪ የምንሳው በጠዋት ማሎ ተናፋቂ የሰውጆ እንዳሞራ ወንደበራሪ የደግነው ፍቃዳሪ የምነሳው በተዋት አለ ተናፋቂ የተዘወጆ የኖረሽ ሆነው የወደደሽ ልብኛ የስተ ወይኔ
Con Radio Sagale America.